ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛው ክፍል የአንድ ሰዓት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በሃማቱማ በእንግሊዝኛ ቋንቋ ተደርሶ በህይወት ታደሰ የሶሻሊስቱ ጠንቋይ ጉዳይና ሌሎች ታሪኮች በሚል ርዕስ ወደ አማርኛ የተተረጎመውን መጽሐፍ ትረካ የሶሻሊስቱን ጠንቋይ ጉዳይ መዝገብ እናሰማለን። በዚህም የተቀላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
በምዕራብ ጎንደር ዞን መተማ ወረዳ በቅማንትና በአማራ ማህበረሰቦች መካከል ካለፉት ሁለት ቀናት ጀምሮ ባገረሸ ግጭት ቢያንስ የስምንት ሰዎች ህይወት ማለፉ ተነገረ። ከሟቾቹ መካከል በመተማ ወረዳ የአሸራ ቀበሌ ዋና አስተዳዳሪ የሚገኙበት መሆኑም ተነግሯል። ከቅርብ ጊዜ ወዲህ በአካባቢው በተነሱ ግጭቶች ከ15000 በላይ ዜጎች መፈናቀላቸው የሚታወቅ ሲሆን በማዕከላዊ ጎንደር በምስራቅና ምዕራብ ደንቢያ እንዲሁም በጭናና ላያርማጮ ወረዳዎች በተቋቋሙ 10 ጊዜያዊ መጠለያዎች እንዲጠለሉ መደረጉን ከዞኑ አደጋ መከላከልና ምግብ ዋስትና ተጠሪ ጽሕፈት ቤት የተገኘው መረጃ ይገልጻል። በባህር ዳር ከተማ አስተዳደር በጎርዶማ አካባቢ የሚኖሩ አርሶ አደሮች ለዓመታት ሲያልሙት የነበረውን ጫት ከማሳቸው በማስወገድ በምትኩ በጠቃሚ ምርትና የጓሮ አትክልት ለመተካት እንቅስቃሴ መጀመራቸው ታወቀ። አርሶ አደሮቹ ይህንን እንቅስቃሴ የጀመሩት ጫቱ እያስከተለ ያለውን ማህበራዊ ጉዳት በመገንዘብ ነው ተብሏል። ከትግራይ ሽሬ ከተማ መሳሪያ ጭነው ለመውጣት ሙከራ ያደረጉ የመከላከያ ሰራዊት ንብረት የሆኑ ከባድ መኪናዎች በአካባቢው ነዋሪዎች ታግተው ወደ ቦታቸው እንዲመለሱ የተደረጉ መሆናቸውን ከአካባቢው ከተገኘው መረጃ ለማወቅ ተችሏል። ነዋሪዎቹ መኪኖቹን አግቶ ለመመለስ የገፋፋቸው ጥርጣሬ ስለገባቸው ሲሆን የጦር መሳሪያው የሚንቀሳቀስበት ምክንያት እንዲነገራቸው ጠይቀዋል ተብሏል። ከቀናት በፊት በዛላምበሳ ግንባር ከዛላምበሳ ቅርብ በሆነችው በፋጼ ከተማ የመከላከያ መኪኖች ታግተው የነበረ መሆኑንና በኋላም መለቀቃቸው ይታወሳል። ኦነግ ታህሳስ 29 ቀን ይፋ ባደረገው መግለጫ አሁን የተፈጠረውን አዲስ ሁኔታ ለማስታረቅና ለመፍታት ሶስተኛ ወገን በሚገኝበት ውይይት እንዲካሄድ ጥሪ አቅርቧል። ኦነግ በመግለጫው ድርጅቱ ከአገዛዙ ጋር ስምምነት ላይ ደርሶና በሰላም ለመታገል ወስኖ ሰላማዊ እንቅስቃሴ በሚያደርግበት ሁኔታ ኢሃዴግና የመንግስቱ ስርዓት ከጸረ ዲሞክራሲ አቋምና አካሄድ ተቀቅ ባለማለታቸው ለለውጡ መስዋዕትነት የከፈሉት በለውጡ ተሳታፊ ሳይሆኑ ቀርተዋል ብሏል። በስርዓቱ የሚካሄዱ አፈናዎች፣ እስራት፣ ግድያና ሌሎችም የዲሞክራሲና የሰብአዊ መብት ጥሰቶች ዛሬም እንደቀጠሉ ናቸው ብሏል። እነዚህ መካከል በተደጋጋሚ በኦሮሞ ህዝብና በኦነግ ታጣቂ ኃይሎች ላይ የተከፈቱ ጦርነቶች ከድንበር ጉዳይ ጋር ተያይዞ በሐረርጌ፣ በባሌ፣ በቦረና፣ በጉጂ፣ በወሎና በወለጋ በኩል በሰላማዊ ህዝብ ላይ እየተካሄዱ ያሉ ጦርነቶች፣ በመላው ኦሮሚያ የሚካሄዱት አፈና፣ እስራት፣ ግድያና ኢሰብአዊ ድርጊት የአገዛዙ ባለስልጣኖች በየጊዜው ኦነግን ማጥላላታቸው አገዛዙ ስምምነቶቹ በተግባር እንዳይውሉ ሆን ብሎ እንቅፋቶችን ለመፍጠር የሚያደርገው እንቅስቃሴዎች ናቸው የሚሉ ናቸው። መግለጫው የኦሮሞ ህዝብ ጦርነቱ እንዳይካሄድ ግፊት እንዲያደርግ ጠይቆ ከአገዛዙ ጋር ሶስተኛ ወገን ባለበት እንደገና ለመነጋገር ፈቃደኝነቱን ገልጿል። ኦነግ ባለፈው መስከረም ወር ከአገዛዙ ባለስልጣኖች ጋር የእርቅ ውይይትና ስምምነት አድርጎ መግባቱ የሚታወቅ ሲሆን የተደረሰበት ስምምነት ግን እስካሁን ለህዝብ ይፋ አለመሆኑ ይታወቃል። ባለፉት ጥቂት ወራት በምዕራብ ኦሮሚያ አካባቢ ከታጣቂ ኃይሎች ጋር በተደረገ ግጭት የበርካታ ዜጎች ህይወት የጠፋ ሲሆን በአካባቢው ባለው የጸጥታ እጦት ምክንያት የትምህርትና የጤና ማዕከላት ከመዘጋታቸውም በላይ የመንግስት አገልግሎቶች ተቋርጠዋል ተብሏል። የቀድሞ ኦህዴድ ያሁኑ አዴፓ ባለስልጣኖች ኦነግ ስምምነቱን አላከበረም በማለት በተደጋጋሚ ክስ ማቅረባቸው የሚታወቅ ሲሆን በዚህ ምክንያት የጸጥታ መናጋት ተፈጥሯል ብለዋል። በአገዛዙና በኦነግ መካከል የተፈጠረውን ችግር ለመፍታት በህብረተሰቡና በሽማግሌዎች በተደጋጋሚ የተሞከረው ጥረት እስካሁን ለውጥ አለማምጣቱ ታይቷል። በሌላ በኩል የጉጂ ኦሮሞ አባገዳዎች ከታህሳስ 29 ቀን እስከ ጥር 5 የሚቆይ የሰላም ሳምንት ማወጃቸው ተነግሯል። በዚህ የሰላም ሳምንት የሰላምና የመቻቻል የውይይት መድረኮች የሚካሄዱ መሆናቸው ተነግሯል። የሱዳን የአገር ግዛት ሚኒስቴር ሰኞ ለሱዳን ፓርላማ በሰጡት መግለጫ ባለፉት 3 ሳምንታት የበሽርን መንግስት በመቃወም በተደረገው ህዝባዊ እንቅስቃሴ 816 የሱዳን ዜጎች በቁጥጥር ስር የተደረጉ መሆናቸውን ገልጸዋል። በቁጥጥር ስር ከዋሉት መካከል የተወሰኑ የተቃዋሚ ፓርቲ አባላት እንደሚገኙበትና እስካሁን ድረስ በእንቅስቃሴው በመንግስት ኃይሎች የተገደሉት 19 ብቻ ናቸው ብሏል። አምነስቲ ኢንተርናሽናል ባለፈው ሳምንት ውስጥ በሰጠው መግለጫ በእንቅስቃሴው 40 የሚሆኑ ዜጎች በጸጥታ ኃይሎች ስለመገደላቸው ተጨባጭ ማስረጃ አለኝ ማለቱ ይታወሳል። በሌላ በኩል የሱዳን የተቃውሞ እንቅስቃሴ ተጠናክሮ እንደሚቀጥል አስተባባሪዎቹ እየተናገሩ ይገኛል። ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ስፖክሩ ሀገሪ በጀግና ልጅ ተተከሰከሰ ጣላት ያሳፈረ አጥቂ የመለሰ ጀነቱ ሀገሪ አድዋው ነው ሀገሪ ታቦት ነው ሀገሪ መቅደስ ነው ሀገሪ
ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት ሶሻሊስቱ ጠንቋይ መዝገብ ከቅርብ ጓደኞቼ መሃል አንዳንዶቹ ጥቁሮች ናቸው የሚሉ የጥንት ቅኝ ገዢዎች እና ዘመናዊ ሊብራሎች በእርግጠኝነት እንደሚነግሯችሁ እኛ ጥቁሮች ስንባል በጠቅላላ የአጉል እምነት ተከታዮች ነን። በእርግጥ እንደ ፈረንጆቹ 13 ቁጥርን ወይም በመሰላል ስር ማለፍን አንፈራም። ነገር ግን የራሳችን ሌሎች ሰይጣናዊ ልክፍቶች አሉብን። ጫካው ያለች አንዲት ልጅ ወፍ በጧቱ አንድ ልጅ ዜማ ከዘመረች ውሽማም ለመጠየቅ ቢሆን የታቀደ ጉዞ ይሰረዛል። ዛሬ ያለባት ሴት በሰይጣናዊ እንቅስቃሴ ከተወናጨፈች እንንቀጠቀጣለን እንንተባተባለን። ልክ እንደ ወታደራዊ አምባገነን መሪዎች ጠንቋዮችም መለያዎቻችን ናቸው። አንድ አጭበርባሪ ጠንቋይ ወይም መተተኛ አጥንት ሰብስቦ በገል ውስጥ ካንኮሻኮሸ ምን ሊፈጠር ነው በሚል በጉጉት እንቀጠቀጣለን። ራክ አጥንቱን ወልወረው። ኦ አዋቂው ሰው ሆይ ከስኒው የቀረው የቡና ተላ ምንድን ነው የሚለው? ማርገዝ ይችላልው? ሹመት አገኛለሁ? ስልጣኔን ይዤ እቀጥላለሁ? ያ ሰው ጠላቴ ነው? ትወደኛለች? ሀብታም ሆናለሁ? እኔ የሌለኝ እሷ ያላት ምንድን ነውና ነው እሷ ጋር የሚሄደው? የሆዴ መነፋት አይነጥላ ነው? ወዘተ ወዘተ። ሁሉም የየራሱ ጠንቋይ አለው። ደሃ፣ የናጠጠ ሀብታም፣ ለማኝ፣ ንጉሥ፣ ወንድ፣ ሴት፣ አስቀያሚ፣ ቆንጆ፣ ወታደር፣ ሲቪል፣ የተማረ፣ መሃይም፣ ሁላችንም ወደ ጠንቋይ ቤት እንጎርፋለን። ምናልባት ሀብታሞችና ስልጣን ያላቸው ሰዎች ሊወድቁ በደረሱ ጎጆዎች ውስጥ የሚኖሩ መከረኛ ጠንቋዮች ጋር ለምን ይሄዳሉ ብላችሁ ታስቡ ይሆናል። እዚህ ጋር እንግዲህ በጥቁር መልካችንና በአህጉራችን ላይ ያለ መሰረተ ቢስ ጥላቻ ሰለባዎች በመሆን ሌላ ስህተት እየሰራችሁ ነው። በአሁኑ ሰዓት ያለነው በተንደላቀቀ ቪላ ውስጥ የሚኖሩ ማርቸዲስ፣ የቅንጦት አውቶሞቢሎች፣ ሌላው የሀብታሞቻችን ልክፍት የሚነዱና በኮምፒውተርና በቪዲዮ ሰይጣንን የሚያማክሩ ጠንቋዮች ባሉበት ጊዜ ነው። መቼም ከጊዜው ጋር ለመሄድ አይሞክሩም የምንባል ሰዎች አይደለንም። ከዚህም በላይ ንጉሳችን የራሱ ልዩ ጠንቋይና ሰይጣን እንደነበረው ልነግራችሁ እችላለሁ። ሰይጣኑ የሚኖረው ጥልቅ ውሃ ውስጥ ከሚገኝ እጅግ ትልቅ ቤት ውስጥ ነው ይባላል። እናም በጣም ያማረ ለስላሳ ቆዳ ያላቸው ትናንሽ ልጆች በመስዋዕትነት እንዲቀርቡለት ስለሚጠይቅ እንዲህ አይነት ልጆችን አድነው ከሚጠልፉ ግብረ ኃይሎች ለማዳን ወላጆች የልጆቻቸውን ጆሮ በመፍታትና መስፈርቱን እንዳያሟሉ የማድረግ ጥንቃቄ እንዲወስዱ ተገደው ነበር። አዎ ወጣት ወንድ ልጆች ሁል ጊዜ ለመስዋዕትነት ይጠለፉ ነበር። እናም መንግስት በትዕዛዝ እስከሚያስቆመው ድረስ ልባቸው በተሰበረ ወላጆች የሚወጡ የአፋልጉኝ ማስታወቂያዎች በሬዲዮ ይነገሩ ነበር። በዚህ አይነት ምስጢራዊ ሁኔታ ከሚጠፉ ልጆች ውስጥ የሚገኙት እጅግ ጥቂቶቹ ነበሩ። ንጉሱና አጃቢዎቹ የራሳቸው ብቻ የሆኑ ጠንቋዮችና የግል ሰይጣኖች ነበሯቸው። ነገር ግን እዚህ ላይም ቢሆን እጅግ ወግ አጥባቂ መሆናችንን ማወቅ አለባችሁ። በተዋረድና በመደብ ልዩነት እናምናለን። ሰይጣኖችም እንደኛው በእነዚህ ነገሮች የሚያምኑ ይመስላሉ። የንጉሱ ሰይጣን ለምሳሌ በሰይጣናዊ ተዋረዱ ላይ ከፍተኛ ቦታ ስላለው ምሱ በፍጥነት ይሟላለታል። በቆሼ ሰፈሮችና ጎጆዎች ውስጥ ያሉ የወፍጮ ስር ጠንቋዮች የሚጠሯቸው ሰይጣኖች ግን ሁል ጊዜ የመስዋዕት ጥያቄ ደራርበው እያቀረቡ የሚያስጠብቁ ተራ ዝቅተኛ ፍጥረቶች ናቸው። በማራከስ እንዳልከሰስ እንጂ አንዳንድ ሰዎች በንጉሱ ላይ አብዮት የተነሳው እኮ ንጉሱና አጃቢዎቹ ወደ ሰይጣን የሚያደርሱ ፈጣን አቋራጮችን ሁሉ በዋናነት በመቆጣጠራቸው በልዴት በጦፉ ግለሰቦች ነው ብለው እንደሚከራከሩ መጠቆም ይኖርብኛል። ምንም እንኳን የዲያሌክቲክስ አዋቂ ባልሆንም ማንኛውም የመንግስታችን ካድሬ በዚህ ሁኔታ ውስጥ እንኳ የመደብ ትግል ጉዳይ እንደሚታየው ላረጋግጥላችሁ እችላለሁ። ሰፊው ህዝብ የሰይጣንን መንገድ አጠቃለው ለብቻቸው በያዙ ጥቂት የለውጥ ተቃዋሚዎች ላይ በአመጽ ሲነሳ እንደማለት ነገር ይሆን? ያምሁንይህ ጠንቋይ ቤት መሄድ የሶስት ሺህ ዘመን ታሪካችን አንዱ አካል ነው። ለአዲስ አመት ቀይ ዶሮ፣ ለገና ነጭ በግ፣ ድግንት ትኩስ የታረደን በግ ልብ ወይ ኩላሊት በመብላት መናፍስትን መማፀን፣ የሞተን ወፍ ለመስተፋቀር፣ ሰውን ለማፍሰስ ትኩስ የመቃብር አፈር መበከን፣ ብዙ ሌቦች የሰው ቤት ለመዝረፍ ይህን ይጠቀማሉ፣ ወዘተ ወዘተ። ሁላችንም እነዚህንና ሌሎችንም መተቶችን እናውቃቸዋለን፣ እንጠቀምባቸዋለንም። የተሻለ ያውቃሉ የተባሉ ሰዎች እንኳን ማን ያውቃል ይላሉ። የተለመደው ኢትዮጵያውያን የአባቶቻቸውን ተራ ውሸት ሲቀበሉ የሚያቀርቡት ማብራሪያ። የእውነት ማን ያውቃል? ምን ያህሉ የተወደደችው የአህጉራችን መሪዎች ያለ ጠንቋዮች እርዳታ ያስተዳድራሉ? በተግባር ስናየው በጣም ጥቂት። አንድ ጠንቋይ ይህ ትክክለኛው ቦታ ነው ስላለ አይደለም እንዴ ለአህጉራዊ አንድነቱ እንደ ዋና መስሪያ ቤት የሚያገለግለው ህንፃ የመሬት መንቀጥቀጥ ሊያጋጥመው በሚችል ቦታ ይቆመው? የአሁኑ ዋና ሊቀመንበራችንስ ከሰይጣኑ ከራሱ ጋር ቀጥተኛ ግንኙነት አለው ከሚባለው ራስፑቲን ጋር ግንኙነት አላቸው የሚባሉ ምስራቃዊ ነጭ ጠንቋዮችን ያማክር የለም እንዴ? እንግዲህ ይሄ በጣም አደገኛ አሉባልታ ነው። እንደምታውቁት ጥንቆላ በአብዮታዊቷ አገራችን በህግ የተከለከለ ነው። በተለይ የሥርዓቱ ወጣት ጠላቶች የመንግስትን ኃይሎች ያለምንም ፍርሃት ካጠቁና ጸረ ፍርሃት ድግምት በቆዳቸው ውስጥ አስቀብረው የነበረ መሆኑ ከታወቀ በኋላ ጥንቆላ ጸረ አብዮት ወንጀል ተብሎ ተፈረጀ። ሆኖም የኛ ሰው የለየለት አሉባልተኛ በመሆኑ እውነታው ጠንቋዮቹ በሙሉ በመንግስት በመወረሳቸው ጥቂት ብቻ ቀርተው እነሱም እንደ ተቃዋሚ የፖለቲካ ፓርቲዎች በህቦ እየተንቀሳቀሱ ነው ያሉት ማለት ጀመረ። እንዲያውም አንዳንዶች ከአመታት በፊት በከተማችን ጎዳናዎች ላይ የተረፈረፉት በሺህ የሚቆጠሩ ሰዎች አስከሬኖች የሞተው ንጉስ ከነበረው ሰይጣን ይልቅ በጣም ኃይለኛ ለሆነና በርካታ ነገር ለሚጠይቅ የውጭ አገር ሰይጣን የተሰዉ መስዋዕቶች ናቸው ብለው ለማንሾካሾክ ሁሉ ይደፍራሉ። በይፋ የሚነገረው ግን ጠንቋዮች ሁሉ መማራቸው፣ አንዳንዶቹ እንዲያውም የመንግስትን ዳያሌክቲክስ ለመያዝ ከፍተኛ ዝንባሌ ማሳየታቸውና ሁሉም ወደ ሶሻሊስትነት መቀየራቸው ነው። ይህም ማለት ቀሪ ጠንቋዮች ካሉ እነዚህ ሰይጣን ይቅደም የሚለው መፈክራቸውን ኢትዮጵያ ትቅደም በሚለው መቀየርን የሚቃወሙ ጸረ አብዮተኞች ብቻ ናቸው ማለት ነው። እንግዲህ ሁሉንም ማሸነፍ አይቻልም። የሚቀጥለው ጉዳይ ለዚህ ጥሩ ምሳሌ ነው። ወደ ብረት ቤቱ እየገባ ያለው ሰው ሳየው ጠንቋይ አይመስልም። ቀጭን፣ ረጅምና የበለጠ ወጣት የሚያስመስለው ጨብረር ያለ ጎፈሬ ያለው በመካከለኛ እድሜ ክልል የሚገኝ ሰው ነበር። በካቴና የታሰሩት እጆቹ በጭራሽ ምንም አይነት ከባድ ስራ ሰርተው የሚያውቁ አይመስሉም፣ ብዕር ከመያዝ በስተቀር ወይም ዋሽንት ከመጫወት በስተቀር። ፊቱ መልአክ የመሰለ ክብ በማንኛውም ሴት ውስጥ አናታዊ የእንክብካቤ ስሜትን የሚፈጥር አይነት ነው። ይሄ እድለኛ ሰይጣን ሴቶችን ለማጥመድ ምንም መስተፋቀር እንደማያስፈልገው ግልጽ ነበር። ስሙ ይባቤ ይትባረክ ይባላል። ጠንቋይ የሚያስመስለው ነገር በጭራሽ የለውም። በኋላ ላይ ግን አቃቤ ሕጉ ክሱን ሲከፍት እንዳስረዳው የተዋቡ ነገሮች እሳት ውስጥ ያስገባሉ። ቅርቅሬ ወፍ ዛፍ ላይ ወዳለ የንብ ቀፎ ወይም መርዛማ እባብ ትመራለች። በሌላ አነጋገር እውነትም ማን ያውቃል? በዩኒቨርሲቲ ውስጥ የቋንቋ መምህር የነበረው ሰውዬ የመተት ሕግጋቱን አዛብቶ ታማሚ ሚስቱን የገደለ ጠንቋይ ሆኖ ተገኝቶ የለም? በሰሜን ምዕራብ ከሚንቀሳቀሱ የተቃዋሚ ሽምቅ ተዋጊዎች መሪ አንደኛው የተዋጣለት ጠንቋይ መሆኑን ሳልሰማንም እንዴ? ከቡርዳኛ አካባቢ ጉጀመረ እዚህ የተቀመጠውን ተከሳሽ سنመለከት በሁኔታው መታደል የለብንም የተማረ ይመስላል ለሰፊው ህዝብ ላብ ምስጋና ይግባውና ተመረዋልም ነገር ግን ከዩኒቨርሲቲ ከተመረቀ በኋላ የክፋትን መንገድ መረጠ ከአናርኪስቶችና ከትሮትስካውያን ጋር በማበሩም ታስሮ 5 አመት እስር ቤት አሳለፈ ሲለቀቅም እንደ ተጸጸተ ሴጋ ስራ መስራት ሲኖርበት የክፋት ስራውን በመቀጠል ፊቱን ወደ እንቆላ አዞረ ቤቱ የሚመጣው ሰው እጅግ ከመብዛቱ የተነሳ ቀበሌዎች የመንግስት ተቋም መስሏቸው የተውት ድብቅ የመተት ቤት ከፈተ እንደዚህ ነው እንግዲህ ይባቤት ባርክ ራቢዮተኛ ጥንቆላን ከ8 ወራት በላይ ለሆነ ጊዜ ሲያካሂድ የቆየው ከቡርዳኛ ተከሳሹ ጥንቆላን እና ያልተፈቀደ የውጭ ሀገር ሰይጣን መለማመንን የሚከረክለውን አንቀጽ 642ን በመጣስ የውጭ ቋንቋ ተናጋሪ ሰይጣኖችን ጠርቷል በተጨማሪም ሌሎች የህጉ አንቀጾች ለምሳሌ የታላቁ ሊቀመንበራችንን ምስል ባልተገባ ቦታ ላይ መስቀልን የሚከለክለውን አብዮታችንና መሪዎቻችን ላይ መሳለቅን ከባድ ወንጀል የሚያደርገውንና የሰዎችን ዓለማወቅ ለግል ጥቅም መበዝበዝን የሚከለክለውን ድንጋጌ ተላልፏል በተጨማሪም ወዶ ፍራጥ በመሆኑና ዕቀቱን ለሀገሩ አገልግሎት ባለማዋሉ ተከስሷል ከዚህም በላይ በማደናገርና በጸራቢዮታዊ ምሁርነት ተከሷል ይሄውም ምርመራውን በማስተጓጎሉና ውድ ሶሻሊስታዊ ግዚያችንን በማባከኑ ነው ተከሳሹ የወንጀለኛነት ታሪክ ያለው የማይፈጸት አጥፊ በመሆኑ ህዝባዊ ሶሻሊስታዊ መንግስታችን ለሰራው ወንጀል የተደነገገውን ከፍተኛ ቅጣት እንዲፈርድበት ይጠይቃል ሞት እንዲፈረድበት እንጠይቃለን እስማማለሁ ክቡር ዳኛ አለ ተከሳሹ ኮስተር ባለ ድምጽ ችሎቱ በድንጋጤ ጸጥ አለ ዳኛውም የሁለቱን የህግ ባለሙያዎች ያህል ግራ የተጋባ ይመስላል አቃቤ ህጉ ነበር በቀድሚያ ወደ ቀልቡ የተመለሰው ተቃውሟለኝ ክቡር ዳኛ በንዴት ተነሳ ይህ ክርክር መቀለጃ አይደለም ጉዳዩ እንዲያውም በአጠቃላይ ተከሳሹን አይመለከተውም እዚህ የተገኘነው የፍትህን ኃያልነት ለማሳየት ነው ተከሳሹ መናገር የሚችለው ሲፈቀድለት ብቻ ከመሆኑም በላይ የመንግስትን አስተማሪ በሆነ መንገድ ሙሉ ለሙሉ ጉዳዩን የማስረዳት እድል መከልከል አይችልም ካሁን በኋላ እንድትከፍት እስኪፈቀድልህ ድረስ አፍህን ትዘጋለህ ሲል ዳኛው የብረት ቤት ውስጥ ያለው ተከሳሽ ላይ አንባረቀ ካልተጠነቀቅክ የገዛ መላስህ ክዋርጎ ይጠብሳል ተከሳሹ በማሾ ፈገግ ብሎ ዝም አለ ቀጥል አለ ዳኛው በብስጭት ተከላካይ ጠበቃው ለመናገር ተነሳ ክቡር ዳኛ ተከሳሹን ራሱን በመስክርነት ባቀርበው የችሎቱን ሰዓት የምቆጠብ ይመስለኛል እንዲመሰክር ትፈልጋለህ ዳኛው ጠየቀ ድንጋጤው በግልጽ የሚታይ ነበር አሁን ክቡር ዳኛ አንዳንዶቹን የተከሰሰባቸውን ጉዳዮች ተከሳሹም ይቀበላል ስለሆነም ራሱ ቢያብራራቸው ይሻላል ዋና ዋናዎቹ ነጥቦች ላይ እንዲያተኩር መክረዋለሁ ይህንን ያለው ዳኛውን ለማባበል ነው እሺ እሺ የራሱ ግባተ መሬት ነው የሚሆነው አለ ዳኛው ይባቤ ከብረት ቤት ውስጥ ወጥቶ ወደ መስክር መስሚያው በመሄድ ተቀመጠና ወዲያውኑ ወደ ዳኛው በመዞር መሰሪ የሆነ ፈገግታ አሳየው ከዩኒቨርሲቲ መመረቅ እውነት ነው ተከላካይ ጠበቃው ጠየቀ አዎ ስለዚህ የተማርክ ሰው ነህ ዲግሪ አለኝ የተማረ ሰው መሆን ሌላ ጥያቄ ነው ማለት ጥቅም የለሽ መሆንና ይህንንም በጉራ መሸፋፈን ተምረናል ከሺህ ዓመታት በፊት የትኛው ፈርዖን ግብፅን እንደገዛ ማወቅ ለሀገራችን ምንም እንደማይጠቅም መቀበል አለብህ ጠበቃው ቀጠለ። በሌላ አነጋገር የሚሰጠው ትምህርት ለሀገር ተቃሚ መሆን እንዳለበት ታምናለህ ማለት ነው? አዎ። በዛም ማነሰ ነገር ግን ጽፍን አይደለም። የህግ መምህራን በኢትዮጵያ ውስጥ የህግ የበላይነት እንዳለ ሲነግሯችሁና ስራችሁም ህጉን ተግባራዊ ማድረግ እንጂ መጠየቅ እንዳልሆነ ሲነግሯችሁ ያን ጊዜ ትምህርት እንዳልሆነ መቀበል አለባችሁ። መማር ያለብን እውነትን ነው። እውነትን ማስከበርን ነው። ማክበር ያለብን ሐሰት መቃወምን ነው። በእውነቱ የላቀ አስተሳሰብ ነው አለ ጠበቃው በታላቅ አባታዊ ስሜት። እንዴት ነው ታዲያ ራስህን ካናርኪስቶች መደዳ ያገኘኸው? እውነትን እንደሚናገሩ ደረስኩበት። ትክክል ሆኑም አልሆኑም ሐሰትን ለመፋለም የሚያስፈልገውን ለማድረግ ዝግጁ ነበሩ። ሙሉ አባል ለመሆን ወኔው አልነበረኝም ግን እደግፋቸዋለሁ። በማር የተለወደ ወጥመዳቸውን መፍራትህ ጥሩ አርገሃል። ያም ሆነ ይህ ለስህተትህ 5 ዓመታትን ከፍለሃል። እናም በእርግጠኝነት ትምህርት አግኝተህበታል? የተወሰኑ ነገሮችን ተምሬያለሁ። ተከሳሹ በደፈናው መለሰ። እሺ ስትለቀቅ ምን እንደተፈጠረ ትነግረን? ስራ ማግኘት አልቻልኩም። ተው እንጂ አለ ጠበቃው እንዳላመነው በሚያሳይ ድምፅ። አንድ የተማረ ሰው በሶሻሊስት ኢትዮጵያ ስራ ማግኘት እንደማይችል እየነገርከን እኮ ነው ያለኸው። እሱ የራስህ ማጠቃለያ ነው። እኔ የማውቀው ስራ ማግኘት እንዳልቻልኩ ነው። ቢቀጥሩኝ ትንሽ የቀራቸውም የቀድሞ ጸረ አብዮተኛ የሚለውን መታወቂያዬን ሲያዩ አንቀጥርህም አሉኝ። በምን ስትተዳደር ቆየህ? አንዳንድ የማውቃቸው ጓደኞች ይረዱኝ። ምንም እንኳ ሚሊዮኖች በተመሳሳይ ሁኔታ ውስጥ መሆናቸውን ማወቄ ቢያበረታታኝም ሁኔታው ግን አስቸጋሪ ነበር። ቤተሰብ የለህም? ጠየቀ ጠበቃው። የለኝም። ገጠር የተወሰኑ ዘመዶች አሉኝ። አባቴ ገና ልጅ እያለሁ ነው የሞተው። ትምህርት ቤት ያስገባኝ ታላቅ ወንድሜ በቀይ ሽብር ወቅት ተገሏል። እናቴ እስር ቤት እያለሁ በሐዘን ሞታለች። ምንም ያህል ብታፈላልግም ስራ ማግኘት አልቻልክም? ታዲያ ምንም አይነት ስራ ማግኘት አልቻልኩም። ስለዚህ ምን አደረክ? እንግዲህ ተከሳሹ በማወላዳት ጀመረ። ስለ ሁኔታዬ ከአንድ ጓደኛዬ ጋር መወያየት ጀመርኩኝ። እሱ ራሱ አካል ጉዳተኛ ስለነበር ስራ አጥ ነበር። የግርፋት ሰለባ ነው። አሁን እንኳን ስቃይ አይደርስበትም ሞቷል። ስራ ማግኘት አለመቻሌ በጣም አስቂ ነገር ሆኖበት ነበር። እንዲህ ይለኝ ነበር፣ ለምን ወዳጄ ራስህን ገቢ በሚያስገኝ ሁኔታ መቅጠር ስትችል እስቲ ዙሪያህን ተመልከተው። ተሳቢ እንስሳ ብቻ ነው እኮ የሞላው፣ ሁሉም እስስቶች ናቸው። ትናንት የድሮውን ስርዓትና ንጉሱን ሲደግፉ ነበር። ዛሬ ደግሞ አይንህን አንዴ ጨፍነ በምትገልጥበት ቅጽበት ውስጥ እሳት የራሱ ሶሻሊስቶች ሆነዋል። አስበው እስቲ ምን ያህል ጋዜጠኞች፣ ቢሮክራቶች፣ ወታደራዊ መኮንኖች እንዲሁም ገራፊዎች ራሳቸውን የመለዋወጥ ችሎታ ባይኖራቸው ኖሮ ከስራ ውጪ ይሆኑ እንደነበር። ለቁራጭ እንጀራ ብዬ ነፍሴን እንድሸጥና የራሱን ትፋት እንደሚልስ ውሻ እንዲሆን እየነገረኝ ያለኝ መስሎኝ በጓደኛዬ ተናድጄበት ነበር። ምናልባት አካል ጉዳተኝነት መንፈሱን ሰብሮታል ብዬም አስቤ ነበር። እንደ እውነቱ ግን አልተረዳሁትም ነበር። ሲያብራራልኝ እንደዚያ በክፉ ሁኔታ ስለተጠራጠርኩት በራሴ አፈርኩ። መረዳት ያለብህ ብሎ ሲነግረኝ በፍጥነት ከሚወረወር ባቡር ጋር ራስህን አታጋጭም፣ በተለይ ባቡር ነጂው ችሎታ የሌለው ሲሆን። ዙሪያህን ስትመለከት የገማ መንፈስ ብቻ እስከሚታይህ ድረስ ጨቋኙ ስርዓት የህዝቡን መንፈስ ይበክለዋል። ፍራቻ፣ ክህደት፣ ወላዋይነትና ጭካኔ ይሰፍናሉ። ቆሻሻ ይበረክታል። እንዲሁም ሁሉም በየራሱ የሀፍረት ቅርፊት ውስጥ ገብቶ ይደበቃል። ይህ ኢየሱስ የሚሉትን ሰው አላቀውም፣ የወንድሜ ጠባቂ አይደለሁም ይልሃል። መጮህ እንዳለበት ሲሰማ ስለዚህ ጉዳይ ብትጮህና ስለሚያፍነው ቆሻሻ እጅግ ብትናደድ የአጭር ጊዜ እርካታ ታገኝ እንደሆነ ነው እንጂ ውጤታማ አትሆንም። እኔ ሽባ ሆንኩ፣ አንተ የወጣትነት ህይወትህን 5 ዓመታት አጣህ። የሆነ ቦታ የሆነ ውጤት አምጥተህ ሊሆን ይችላል ግን ከዛ ዜዳችንን ቀይረን ቢሆን ኖሮ የበለጠ ውጤታማ ልንሆን አንችልም ነበር ስል ራሴን እጠይቃለሁ። ገባህ?
ልክ ወክማ ስንለማመድ እንደነበረው ካራቴና ጁዶ መርህ የተቃራኒህን ኃይልና እንቅስቃሴ ተጠቀም። ገልብጠህ እንድትጥለው አብረህው ተንቀሳቀስ። ይህን ሁሉ የምናገረው ጥንቆላ የተባሉትን ተግባሮችን የጀርባ ታሪክ ላስረዳችሁ ብዬ ነው። በመጨረሻም ጓደኛዬን ፖለቲካ ስፖርት እንዳልሆነና ሲተጣጣፉ መሰበርም እንዳለ ነገርኩት። ምንም ቢሆን እኮ እነዛ ታጥፈው መንግስትን ለማገልገል የሞከሩ ምሁራን ምን እንደደረሰባቸው እናውቃለን። ሆኖም የጓደኛዬ መልእክት ከዚህ ፍጹም የተለየ እንደሆነ ተረዳሁ። እየነገረኝ የነበረው ግትርነቴን መስዋዕት አድርጌ ፍራቱን በራሱ ጨዋታ እንዳሸንፈው ነው እንጂ ነፍሴን እንድሸጣል ነበርም። ለማንኛውም አንድ ቀን አንድ ሰው በሆነ መንገድ ንጉሱ ራቁቱን ነው ወይም ሊቀመንበሩ የማይረባ ነው ማለት አለበት። ጓድሽ አለቃዳኛ አቃቤ ህጉ ተቃወመ። ይጸራ ቢወተኛ የተወዳጁን መሪያችንን ስም እንዲያጎድፍ ልንፈቅድለት አንችልም።
እቃወማለሁ አቋረጠ ተከላካይ ጠበቃው። ተከሳሹ ሌላ የታወቀ ታሪክን ለመጥቀስ እየሞከረ ነው እንጂ የሊቀመንበራችንን አእምሮአዊ ብቃት እያንኳሰሰ አይደለም። እንደምናውቀው በዓለም ላይ የሊቀመንበሩን ብቃት የሚወዳደሩት እጅግ በጣም ጥቂት ሰዎች ብቻ ናቸው። ተጠንቀቅ፣ ዳኛው ተከሳሹ ላይ አጉረመረመ። በዚያ ክፉ ተናጋሪ ጓደኛ ፍጥቀና እንዳትገኝ። ተከሳሹ ፊት ላይ ምንም አይነበብም። ጠበቃው እንዲቀጥል ሲጠቁመው ተመልካቹን የመሰጠበት ትረካው ልክ ምርጥ የመከላከያ ቃሉ የሚሆንለት ይመስል ቀጠለ። እንግዲህ አካል ጉዳተኛው ጓደኛዬ በእውነቱ እየነገረኝ የነበረው ዙሪያ ገባዬን እንዳስተውልና የገባውበትን ማጥ እንዳይነበር። ትዕግስት ጸጋ ነው ሲባል የምናውቅ ቢሆንም በሌላ በኩል ደግሞ የባሪያንም ፈሪነት ለመግለጽ ጥቅም ላይ ሊውል ይችላል። ዘዴን መቀያየር ብልህነትም አስፈላጊ ሊሆን ይችላል። ግን ደግሞ ለአድርባይነትና ለራስ ወዳድነት ሽፋን ሊሆንም ይችላል። ሀገር ሁሉ ሲጮህ አንድ ሰው ዝም ቢል ብልህነት ነው? ሞትን ድል መንሳት ብቸኛው ክቡርና ሰብአዊ ተግባር በሆነበት ጊዜ የመከራ ኑሮን መጠበቅ ምኑ ላይ ነው ጥበቡ? ከጓደኛዬ ጋር በጣም ተከራክሬያለሁ። ሁሉ እርስ በርሱ በሚጠራጠርበትና አለመተማመን በታወጀበት ዘመን የሚታመን ጓደኛ ስለነበረኝ እድለኛ ነበርኩ። ታሪኩን ለማሳጠር ሐሳቡ ራሴን ጠንቋይ ነኝ ብሎ ለማወጅና በአንድ በኩል ሰዎችን መርዳት፣ በሌላ በኩል ደግሞ ህዝቡን ከዘረፉትና እየዘረፉት ካሉት ላይ ገንዘብ መውሰድ ነበር። የመጀመሪያው ደንበኛዬ ሚስቱ አንድ የፖሊስ መቶ አለቃ እንደወሸመች የጠረጠረ የቀበሌ ሊቀመንበር ነበር። መኮንኑ ላይ የሰንፈተ ወሲብ ድግምት እንድደግምበት ፈልጎ ነበር። 50 ብር ከፍሎኛል። መኮንኑ የደንበኛዬን ሚስት ሁለተኛ እንደማይነካት ቃል ገባውለት። የፓርቲ ስነ ምግባር ኮሚቴ ውስጥ ወንድም ያለኝ በማስመሰል መቶ አለቃው ጋር ሄጄ አንዳንድ ሰዎች በሱ ላይ ጸረ ሶሻሊስት አመንዝራ ነው በማለት ጥቆማ ማቅረባቸውን በመንገር አስጠነቀቅኩት። ስለ መረጃው አመሰገነኝ። 30 ብር ለታክሲ ሰጠኝና እንደማንኛውም መልካም ኢትዮጵያዊ ከሚስቱ በቀር ከማንም ጋር ተኝቶ እንደማያውቅ ፊት ለፊት ካደ። ከዚያ በኋላ የቀበሌ ሊቀመንበሩን ሚስት በግል አገኘውና ክፉ ምላስ ያላቸው ሰዎች ከአንድ መኮንን ጋር እያመነዘረች ስለመሆኑ ሐሜት እያስፋፉ እንደሆነ ነገርኳት። ነገሩን የበለጠ ለማጣፈጥም የእሷ ባል ላይ አይኗን የጣለች አንዲት ሴት እንዳለችና አሜቱን ከባለቤቷ ልትለያት እየተጠቀመችባት እንደሆነ ነገርኳት። የበለጠ ለማጥመድም የታወቀ ሴት አተራማሽ የሆነው መቶ አለቃ ወደ ኦጋዴን ሊዛወር እንደሆነና በተቃራኒው ባሏ የከፍተኛው ባለስልጣን ሆኖ ሊሾም እንደሆነ ነገርኳት። ፈጣን ነበረችና አዝማሚያዬ ወዲያው ገባት። ወደ ኦጋዴን ምድረበዳ ከሚላክ መኮንን ጋር የፍቅር ግንኙነት ወይስ ለከፍተኛ ስልጣን ከታጨ የቀበሌ ሊቀመንበር ጋር ቀጣይነት ያለው ትዳር? ከቀበሌ ሰውዬ ጋር ትዳሯን ለመጠበቅ የተቻላትን ያህል እንደምታደርግ ቃል ገባችልኝና ለመልካም ምክሬ 20 ብር ሰጠችኝ። በሌላ አነጋገር ለትንሽ ገንዘብ አንድ ትዳር አዳንኩኝ። ከአንድ ሰባት ወይም ስምንት ቀን በኋላ የቀበሌው ሰው እየመጥቶ ተአምር እንደሰራ ሰው ከመጠን በላይ አመሰገነኝ። ለሌሎች ሰዎችም ጠቆመኝ። እያንዳንዱ ጉዳይ ንጹህ ማህበራዊ ሥራ ነበር። ከድሆች ምንም ገንዘብ አልወሰድኩም። ያም ሆነ ይህ አብዛኛዎቹ ደንበኞቼ የመንግሥት ባለሥልጣናት ነበሩ፣ ዳኞችና ጠበቆች ጭምር። ዳኛው ፊቱን ኮሶ አስመሰለው። ከተመልካቹ መሃል ለመሳቅ ድፍረት የነበረው ሰው አልነበረም። ሁሉም ባለሥልጣናት የነበረባቸው ችግር ቀጠለ። ተከሳሹ እንዲኖሩት የተገደዱት ክስተት ከፍራቻና ከራስ ወዳድነት የመነጨ የግብዝነት ሕይወት ነበር። ሕይወታቸውና ገበያቸው የተመሰረተው እሱ ላይ ስለሆነ ሶሻሊስት ነን ይላሉ። ነገር ግን ከድሮ ጊዜ አስተሳሰባቸውና እምነታቸው ጋር እስካሁን እንደተጣበቁ ናቸው። በድብቅ እየጸለዩና ሌሎች እንዲጸልዩላቸው እየከፈሉ እምነት የለሽ ነን ይላሉ። አዲሱ ሃይማኖታቸው ከላይ ከላይ የሆነባቸው የቀድሞ እምነቶቻቸው አደናጋሪ ሆኑባቸው። ግራ የተጋቡ ፍጥረታት ናቸው። አቀቤ ሕጉ የተረበሸ ለመምሰል የተቻለውን ያህል ቢጥርም ተከሳሹ ምንም ሳይመስለው ታሪኩን ቀጠለ። በእውነቱ እነዚህ ባለስልጣናት መንግስትን ራሱን ነው እንደ ታላቅ ጠንቋይ የሚቆጥሩት አለ ተከሳሹ። ግራ ከሚያጋቡት እዛዞቹ ደም ከመፋሰሱ ከሚያስፈሩ ቃላቶቹና ከማያነቃንቅ ቀኖናው አንፃር በሚገባ የተደራጀ ጠንቋይ። ተራው ሰው መናፍስትን ለማስደሰት በጋርዳል። መንግስት ስልጣን ለሚባል ሰይጣን በሺዎች የሚቆጠሩ ወጣቶችን ይሰዋል። ልዩነቱ ምኑ ጋር ነው? እኔ የሰዎችን መሃይምነት ተገን አድርጌ ማንንም አልበዘበዝኩም። ምን ነው ካድሬዎችና የቀበሌ ባለስልጣኖች የነቁ አይደሉም እንዴ? እኔ የአገር ውስጥም ሆነ የውጭ ሰይጣንን አልጠራውም። ምንም እንኳን የሙታንን መንፈስ ለመጥራት ብዬ በማካሄዳቸው ስብሰባዎች ላይ የማውን ቀይ መጽሐፍ ያነበብኩ ቢሆንም፣ ያው ቀይ ተገቢው ቀለም ስለሆነ ማለት ነው። ማዎ እንደምታውቁት በእኛ መንግስት አድሃሪ ተብሎ የተወገዘ ስለሆነ ምንም ያረከስኩት ሶሻሊስታዊ ቅዱስ መጽሐፍ የለም። በርግጥ የሊቀመንበራችንን ፎቶ ግርግዳ ላይ ተቀያለሁ። መርማሪ ፖሊሶች እንደ ክፉ ስራ ቢያቀርቡትም እኔ ግን ማንንም ለመጉዳት አስቤ አልነበረም። ፎቶግራፉ በመጠጥ ቤትና በሽንት ቤት ሳይቀር በየቦታው ተሰቅሏል። እንዲያውም ማህበራዊ ስራ በሚሰራበት ቦታ መሰቀሉ ተገቢ ነው። ማደናገር ስለሚለው ችግሩ የመርማሪዎቹና የከሳሾች የማሰብ ችሎታ መጠን ነው። ይሄው ነው የምለው ነገር። በችሎቱ ውስጥ የነበረው ሁኔታ ልክ አንዳች ድግምት እንደተነሳ አይነት ነገር ነበር። ችሎቱ በድንገት በሹክሹክታ ተሞላ። የተከሳሹ አስተሳሰብ አልገባኝም ነበርና ግራ ተጋባው። አነጋገሩ ነገር ቆስቋሽ፣ በወንጀል የሚያስጠይቅና ራስን እንደ ማጥፋት የሚቆጠር ነበር። ክርክሩ የሚደረግበት ሁኔታ ቧልት እንደሆነ ለማጋለጥ እየሞከረ ነው? እብድ ለመምሰል ነው? ምንም የሚገባ ሰው ሆኖ አላገኘሁትም። መስቀለኛ ጥያቄ ማቅረብ ትችላለህ። እኔ ጥያቄ የለኝም አለ ተከላካይ ጠበቃው። አመሰግናለሁ ጓድ አለ አቃቤ ሕጉ ከሰይጣናዊ ፈገግታ ጋር። ከዩኒቨርሲቲ ተመርቄያለሁ ብለሃል ሲል አቃቤ ሕጉ መስቀለኛ ጥያቄውን ጀመረ። ምንድን ነው የተማርከው? የፖለቲካ ሳይንስ። ስለዚህ ፖለቲካ ታውቃለህ? እንደዚያ እንኳ አልልም። ፍልስፍና የተማረ ሰው የግድ ፈላስፋ ነው ማለት አይደለም። የቃላት ጨዋታ ነው። አቃቤ ሕጉ አሾፈ። በትንሹ የፖለቲካን መሰረታዊ አስተሳሰቦች አታውቅም? መሰረታዊ አስተሳሰቦች የምትላቸው ጉዳዮች ምንድን ናቸው የሚለው ይወስነዋል። መንግስት ከሁሉም በላይ እንደሆነ፣ የህዝቡ የአገሩ ፍላጎት መገለጫ እንደሆነ ታውቃለህ ወይስ አታውቅም? አለ አቃቤ ሕጉ። ያ አንዱ አይነት አስተሳሰብ መደብ ነው። ህዝብ የበላይ ነው። መንግስት ህዝቡ በግልጽ ለሚያሳየው ፍላጎት መገዛት አለበት የሚልም ደግሞ አለ። የቡርዥዋ ወሬ። ህዝቡ በጆንያ ውስጥ እንዳለ ድንች ነው። መንግስት አንድነት ይሰጠዋል፣ ማንነት ይሰጠዋል። አለዚያ ምን እንደሚጠቅመው እንኳን አያውቅም። አለ አቃቤ ሕጉ።
የድሮው ንጉስም እኮ ተመሳሳይ ነገር ይናገር የነበር ይመስለኛል። ልክ ነበር ማለት ነው? ጥያቄም ጠይቀው እኔ ነኝ። አቃቤ ህግ ደነፋ። ንጉሱ አድሃሪ ነበር፣ መንግስታችን ግን አብዮታዊ ነው። ተመሳሳይ ቢመስሉም ቃላትና ተረጓጓማቸው አዳዲስ ትርጉም ይዛሉ። ወንድም እንዴት ነው ሞተው? በሰራተኞች ቀን ዋዜማ በተደረገ ሰላማዊ ሰልፍ ላይ በጥይት ተመቶ ነው። አሃ፣ ከሺ በላይ የሚሆኑ አናርኪስቶች የተቀጡበት ታዋቂ አጋጣሚ። ግን እኮ ሰላማዊ ሰልፍ አልነበረም። አልታጠቁም እኮ፣ መፈክር ብቻ ነው የያዙት። ሰልፉ ፈቃድ ያገኘ ነበር? አይ፣ እኔ መንግስትን በመደገፍ የተወጣ ሰልፍ ነበር። የለም። እንዴት ነው መንግስትን በመቃወም የተወጣ ሰላማዊ ሰልፍ የሚባለው? ተሰላፊዎቹ አልታጠቁም ነበር፣ ሐሳባቸውን የመግለጽ ህጋዊ መብታቸውን ተግባራዊ እያደረጉ ብቻ ነበር። አቃቤ ህጉ በመቀጠል የምን መብት? ሰላማዊ ሰልፍ በአገሪቱ የተከለከለ ህገወጥ ተግባር አይደለም እንዴ? ነው። እና የምታወራው መብት የቱ ጋር ነው ያለው? የሌላቸውን መብት ተግባራዊ ማድረግ አይችሉም። ጸረ መንግስት መፈክሮችን አልነበረም የያዙት? ነበር። ታዲያ በተጨባጭ ጸረ መንግስት አናርኪስቶችን አልነበረም እየደገፉ የነበሩት? እንዴ? በመቃወም ነዋ። መቼም መንግስት እንዳለን በእርግጠኝነት ታውቃለህ። መንግስትን መደገፍና መታዘዝ መብታችን ነው። በማንኛውም መልኩ መቃወም ህገወጥ ነው፣ ሰላማዊም ሊሆን አይችልም። መታጠቅ ወይም አለመታጠቅ ምንም እርባና የለውም። ለምንድን ነው ታስረህ የነበረው? አናርኪስት ነው ብለው ጠቁመውብኝ ነው። አልነበርክም? እደግፋቸዋለሁ። ወንድምህ አናርኪስት ነበር፣ አንተ ትደግፋቸዋለህ። ሁለታችሁ ተባብራችሁ እናታችሁን ለሞት አበቃችኋል። ሀፍረት አይሰማህም? አቃቤ ህጉ ንቀቱን እያሳየ ነበር። ተከሳሹ እየተናደደ እንደመጣ ይታየኝ ነበር። ሞኝ! እናቴ የሞተችው የምትወደው ልጇን መቅበር እንኳን ስላልቻለች በሐዘን ነው። ለምንድን ነው ያልቻለችው? በየጊዜው አስከሬኖችን እየሸጣችሁ ስለነበርና ገንዘብ ስላልነበራት። ተከሳሹ የበለጠ እየተናደደ እንደሆነ የታወቀ ነበር። በግልጽ በሚታይ ሁኔታ አቃቤ ህጉ የበለጠ ሊያበሳጨው ፈልጎ ፈገግ አለ። እናትህ ያን ያህል ድሃ ነበረች? ሁላችንስ ብንሆን ድሃ አይደለንም እንዴ? ወንድም በስንት ጥይት ነው የሞተው? በአራት። በደንብ እንደምታውቀው ደግሞ አስከሬኑን ለማግኘት የሚከፈለው ዋጋ የዶሮ ጥሬ አይደለም። መንግስታችን እኮ ጥይቶቹን ገዝቷቸው ነው። አንዳንድ ኃላፊነት የጎደላቸው ሰዎች እየወጡ ስለተገደሉ መቼም በእርግጠኝነት ገንዘብ እንድናባክን እየጠየቅ አይደለም። ዋጋ መክፈል አለባቸው። መሞት ብቻ በቂ አይደለም። መሞት ራሱ አሻጥር ሊሆን ይችላል እኮ። ወደ ጥያቄ ለመመለስ ለሰራኸው ወንጀል 5 ዓመት ታስራል። ትክክል ነው ብለህ ታስባለህ? እኔ ይህንን ለመፍረድ ማን ነኝ? ቅድም መንግስት ለሁላችንም እንደሚያስብልንና የሚጠቅመንን እንደሚያውቅልን ተናግረህ የለ እንዴ? ትክክል ነው። ሆኖም ቅጣት ተገቢ እንደነበረና እንዳልነበረ ወይም አንዳች ትምህርት አግኝተህበት እንደሆነ ልትነግረን ትችላለህ? ለምን? እንዴት? መንግስት ስህተት ሊሰራ ይችላል እያልክ ነው? ለጥቅማችን ማሰብ ሊሰለቸው ይችላል እያልክ ነው? በጭራሽ! አቃቤ ህጉ ጮኸ። መንግስት ሁልጊዜም ትክክል ነው። ከእስር ቤት ስትወጣ ተምረህና ስለ አናርኪስቶች ክፋት ንቃተ ህሊና ዳብሮ ወጣህ ወይ ብዬ ለመጠየቅ ፈልጌ ነው። ከእስር ቤት የወጣሁት እስር ቤት መግባት የነበረባቸው እዚያ እንደማይገኙ አይቼ ነው። አሃ፣ በጣም ጥሩ አለ አቃቤ ህጉ ፊቱ እያበራ። ታዲያ መልካም ዜጎች እንደሚያደርጉት ጥፋተኞቹ ላይ ጠቁመሃል? ለማን ነው የምጠቁመው? ለቀበሌ፣ ለፖሊስ፣ ለመንግስት? በግልጽ እንደሚታየው አቃቤ ህጉ ነገሩ አልገባውም ነበር። ተከሳሹ በተራው በንቀት ለመሳለቅ እድሉ ደረሰው። ጊዜ አልነበረኝም ብሎ በቀላሉ አለፈው። አቃቤ ህጉ ግራ የተጋባ መሰለ። በተከሳሹ ፊት ላይ የሚታየው በራስ የመተማመን ፈገግታ ከዚያ በላይ እንዳይጠይቅ አስቆመው። የሆነ ወጥመድ እንዳለ ገብቶታል።
አጭበርባሪ ሰይጣን። ስራ ማግኘት አልቻልኩም ብለሃል፣ ምን ያህል ሞክረሃል? የቻልኩትን ያህል እየተራብኩ እንደነበር ማወቅ አለብህ። ስራ ማግኘት ያልቻልከው መታወቂያህ የቀድሞ ጸራቢዮተኛ ስለሚልና ቀጣሪዎች እድል ሊሰጡኝ ስላልፈለጉ ነው እያልክ ነው? ትፈርድባቸው አለ? መታወቂያውን የሰጡኝ እነሱ ሳይሆኑ እንዴት ፈርድባቸዋለሁ? የሰጡ ላይ ነው የምትፈርደው? ጸራቢዮት እንደነበርክ እንዲታወቅ መደረጉ አድሏዊ ነው ብለህ ታስባለህ? እንደ መለኪያዎችህ ይወሰናል። በዘላለማዊ ቅጣትና የሰውን ስም በማጥፋት ታምናለህ? አንድ ጊዜ የሰረቀ ሁሌም ሌባ ነውና ወደ መስረቅ ለመመለስ አይከብደውም። ያገባሽ ሸርሙጣ ተመልሳ ማመንዘሩ አይቀርም። ሌሎችህን በተቃራኒ መንገድ ሊናገሩት ይችላሉ። በብረት ቤት ውስጥ የታስረች ወፍ ሁሌም መብረር ትፈልጋለች። በሰማይ የምትበረዋ ደግሞ የወፍ ጎጆዋ ውስጥ ማረፍ ትፈልጋለች። ስለዚህ ጸራቢዮተኛ ተብለህ ለዘላለም በመፈረጅህ ማንንም ጥፋተኛ አታደርግም። ተከሳሹ ቀጠለ። ትርጓሚዎች ስልጣን በእጃቸው እንዳለው ሰዎች ሁሉ የተለያዩ ናቸው። ለአንተ መድኃኒት የሆነው ለእኔ መርዝ ሊሆን ይችላል። ድምፁ ካለህ የፈለግከውን ብለህ ስጠራኝ እኔም ስለታፈንኩ ዝም እላለሁ። ዝም ስለተባለ ግን ስምምነት አለ ማለት አይቻልም። በትክክል ምን ለማለት ፈልገህ ነው? አለ አቃቤ ሕጉ። ማለቴ ስልጣኑ ያላቸው እንደፈለጉ ሲጠቀሙት መስማማትም አለመስማማትም ሳይጠበቅብኝ ሕይወቴ በእጃቸው እንዳለች እያየሁ የመፍረድ ስልጣኑ ሳይኖረኝ የምፈርደው እኔ ማን ነኝ? ውንጀላ፣ አሽሙር፣ ባልተጠበቀ መልኩ ማጥቃት፣ ቁርጥ ያላለ ንግግር፣ ግልጽ የሆነ ተቃርኖ፣ ብዙ ትርጉሞችና አፈታቶች ያሉት ደንበኛ ኢትዮጵያዊ አነጋገር። አቃቤ ሕጉ ፈገግ አለ። በድሮ ስርዓት ማለፊያ ጠበቃ ይወጣህ ነበር አለው። ግን ልንገርህ፣ እንዳንተ አይነት መታወቂያ ያላቸው የተፈቱ እስረኞች በእርግጥ ስራ አግኝተዋል። አንተ ማግኘት ያልቻልከው ለምንድን ነው? ምናልባት የሥራ ገበያው ሁሉ ከኔ በፊት በተለቀቁ ሺዎች ተሞልቶ ይሆናላ አለ ተከሳሹ ኮስተር ብሎ። ሺዎች እስር ቤት እንዳሉና እንዳልተለቀቁ ሁሉም ሰው ያውቃል። አቃቤ ሕጉ ሽሙጡን እንዳልሰማ ለማለፍ መረጠ። ሊሆን ይችላል። በወታደርነት ለመመልመል አመልክተህ ነበር? ወታደርነት? ተከሳሹ መደነቁ ከድምፁ ውስጥ ያስታውቅ ነበር። አዎ ወታደርነት፣ ለአብዮቱ የሚዋጋ ደሙን በማፍሰስ እንጀራውን የሚበላ ባለራእይ። አላመለከትኩም። ለምን? አገራችን አሁን ካለው የበለጠ ጠንካራ ጦር ሰራዊት እንደሚያስፈልጋት ታውቃለህ። ፓርቲያችን ሁላችንም ጦር ሰራዊቱን እንድንቀላቀል ጥሪ አስተላልፎልናል። አይ ከበቂ በላይ መለዮ ለባሾች አሉን ብዬ አስቤ ነው። በተጨማሪም የአብዮቱ ጠላቶች ስለመደምሰሳቸው መንግስት ያወጀውን አምኜ ነው። ሁል ጊዜም ቢሆን ተጨማሪ ወታደሮች ያስፈልጉናል። አብዮት ያለ ጠላት ሊኖር አይችልም። ያሉትን ስንጨርሳቸው ሌሎች መምጣት አለባቸው። ካልመጡ ልንሰበስባቸው ወይም ልንቆሰቁሳቸው የሚገባን እኛው ነን። ንቃት በእሳት ተፈትኖ ማለፍና አንድነት የሚፈጠሩት ጠላትን በመጋፈጥ ነው። የማያቋርጥ ንቃት የሥራ ፈቶችን አእምሮ ይይዛል። ጠላት የሌለው አብዮት ያበቃለት ነው። ዜጎቹ ልፍስፍስ ሆነ ወደ መጣላትና ወደ መከፋፈል ይዞራሉ። የተራበ ሰው ሾርባ ቀጠነ ብሎ አያማርርም። ሞልቃቃ ቡርዣዎች ግን ውሃ ቀጠነ ብለው ያማርራሉ። ለመኖር ጠላቶች ያስፈልጉናል። ይህ እጅግ መሰረታዊ ጉዳይ ከመሆኑ የተነሳ እርግጠነኛ ነኝ ታውቀዋለህ። ክብር ያለው ሥራ ለማግኘት ጥረት እንዳላደረክ ግልጽ ነው። በእግዚአብሔርና በሰይጣን መኖር ታምናለህ? በኃጢአትና በክፉ ሥራ መኖር አምናለሁ። በጥሩ ሥራስ? በሚገባ። በጥሩ ሥራ መኖር ሳታምን እኮ በኃጢአትና በክፉ ሥራ ለማመን አትችልም። በእግዚአብሔርና በሰይጣንስ? እነዚህ እንግዲህ ረቂቅ ሐሳቦች ናቸው። ማንነታቸውና ምርጥ ዓላማዎቻቸውን መለኪያ መስፈርት በማድረግ እኔ ሰዎችን እመርጣለሁ። በቅዱስ መጽሐፍ ወይም በጥንታዊ ትእዛዞች ውስጥ ያሉ አደናጋሪ ወሬዎች እውነተኛ ማጣቀሻዎች ሊሆኑ አይችሉም። ሲጀመር ማንም አክብሮ ተግባራዊ አያደርጋቸውም።
በቅድሚያ ለክፋትና ለኃጢአት ግልጽ ትርጓሜ ሰጥተን ለሰው ልጅ ጥሩ የሚሆነውን ነገር ከዚህ አንጻር ማየት አለብን እላለሁ።
የአስተሳሰብ ምንም እንኳን የእምነት የለሽ አስተሳሰብ ቢመስልም ከዚህ አልፎ ግን በጣም ንድፈ ሐሳባዊ አይሆንም።
አቃቤ ሕግ ለስድስት ወራት በሞስኮ የፖለቲካ አንጎል አጠባ ትምህርት የወሰደው እኮ ያለ ምክንያት አይደለም።
የመደብ ሁኔታህን ዘነጋሁት ማለት ነው? አረሳሁትም። በእርግጥ በከተማችን ውስጥ በየቦታው ተዘርግተው በሚገኙ የፖለቲካ መጻሕፍት ውስጥ ከሚገኘው ግርድፍ የመደብ አቀራረብ ጋር አልስማማም። ጥያቄው አብዛኛውን ሰው ወይም ጥቂቱን ሰው የሚመለከት አይደለም። ካፒታሊዝም ክፉ ነው፣ ግን ያ ክፋት ሁሉንም ሰው የሚያጠቃ ነው። ምቾት የተሞላበት ቢሆንም ወደ ባዶነትና ወደ ዝቃጭነት የወረደውን የካፒታሊስቶችን ሕይወት ጭምር ያጠቃል። ቢሆንም ይህንን ክፋት ይወዱታል፣ ኃጢአታቸው ያስደስታቸዋል። ለዚያም ነው አብዮቱ የሚቀጣቸው። የሴቶች ጭቆና ኃጢአት ነው፣ ነገር ግን ባያውቀውም እንኳ ወንዱ ራሱን የሚጎዳ ኃጢአት ነው። አስፈላጊ ነው ብንልም ባንልም መንግስት ክፉ ነው። በሰዎች የነጻነት መንገድ ላይ የሚቆምና ደስታቸውን የሚጻረር ሁሉ ክፉ ነው። ስልጣን ክፉ ነገር ነው። በአምባገነናዊነት ስልጣን መጠቀምም ኃጢአት ይሆናል። የተደራጀ ሃይማኖት በርቀት በሚገኝ የማይጨበጥ አምላክ ያምናል። የተደራጀ መንግስት ስልጣን በሚባል ተጨባጭ አምላክ ያምናል። እኔ እንደማስበው ሁለቱም ስህተት ናቸው። ባኩኒን እጅግ በጣም ይደሰት ነበር ዛሬ፣ አለ አቃቤ ሕጉ በማሽሟጠጥ። እኔ ምንም ሩሲያዊ ጓደኞች የሉኝም ሲል ተከሳሹ ምላሽ ሰጠ። እንዴትስ ሊኖሩ ይችላሉ? እነሱ ሶሻሊስት ናቸው እንጂ ጠንቋዮች ወይም አናርኪስቶች አይደሉም። እንዴት ነው በሰይጣን አላምንም እያልክ ግን ደግሞ ተከታዮቹን በጥንቆላ ተግባራት ወቅት ጠርቻለሁ የምትለው? አለ አቃቤ ሕጉ። ያደረኩት ነገር ጥንቆላ እንዳልሆነ አብራርቻለሁ። ይልቅ እንደ ማህበረሰባዊ ስራ ነው። እንደ ትዳር አማካሪ ወይንም እንደ ስነ ልቦና ባለሙያ ያለ ማለት ነው። ከመጀመሪያው የትዳር አማካሪ ወይም የስነ ልቦና ባለሙያ ነኝ ብል ኖሮ ማንም ወደ እኔ አይመጣም ነበር። ነገር ግን ጠንቋይ ነኝ በማለት ሁሉንም ወደ እኔ አምጥቻቸዋለሁ። ሶሻሊዝም ኖረ አልኖረ ሰዎች በጠንቋይነቴ አምነዋል።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።